ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ ወንመጭቻችን ዛሬ ረቡ መስከረም 7 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። አገዛዞች በስልጣን ለመቆየት ከመጠቀሙበት መንገድ አንዱ ህዝብን በተፈበረከ እውነት ማወናበድ ነው። አንዱ ካልሰራ ወደ ሌላው በመሻገር ለዚህም ከፍተኛ ገንዘብ መድበው ስለሚንቀሳቀሱ ለክስክስ ሆዳም ምሁር ተብዮች ጥምብ እንዳያሞራ ከሰራቸው አይጠፉም። ይህን በሚመለከት ውሸት ምን ቢደጋገም እውነት አይሆንም በሚል ርዕስ የቀረበውን የፍኖተ ዲሞክራሲ ሀተታ እናስቀድማለን። በማስከተልም ይህንኑ ለማስረገጥ የግንቦት 2011 ዓመተ ምህረት የዲሞክራሲያ እትም ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ ሰንደቃችን በሚል ርዕስ የቀረበውን አሰምተን ክፍል አንድ ፕሮግራማችን ይተናቀቃል። በቅድሚያ ዜና። በደቡብ ኢትዮጵያና በአማራው አካባቢዎች የወባ በሽታ እየተስፋፋ መሆኑ ተነገረ። ካለፈው አመት አጋማሽ ጀምሮ በደቡብ አካባቢ በሚገኙ የተለያዩ የጤና ጣቢያዎች የሚመጡ ህመምተኞች አብዛኛዎቹ በወባ በሽታ የተያዙ መሆናቸውን የአካባቢው የጤና ባለሙያዎች ገልጸዋል። የደቡብ አካባቢ ነዋሪዎች 60% የሚሆኑት ለወባ በሽታ የተጋለጡ በመሆናቸው በቅርቡ በወባ በሽታ የተያዙ ሰዎች ቁጥር እየጨመረ በመምጣቱ በሽታው ወደ ወረርሽኝ ደረጃ ሊስፋፋ ይችላል የሚል ስጋት ፈጥሯል። በደቡብ አካባቢ በ48 ወረዳዎች በወባ በሽታ የተያዙ ሰዎች መጨመሩ የጤና ባለሙያዎች የተናገሩ ሲሆን የዘንድሮ የበጋ ወራት መራዘም በአካባቢው የልማት እንቅስቃሴዎች መጨመርና በቂ የወባ ትንኞች መከላከያ መረቦች አጎበሮች አለመሰራጨታቸው እንዲሁም የወባ ትንኝ መከላከያ ኬሚካሎች በወቅቱ አለመድረሳቸው ለበሽታው መስፋፋት ምክንያት ከሆኑት መካከል ጥቂቶቹ ናቸው ተብሏል። አማራው አካባቢም ባለፈው አመት ከሚያዝያ ወር እስከ ሰኔ አጋማሽ ባሉት ቀናት እንደ ቋራ እና ጠገዴ ባሉ ቆላማ አካባቢዎች እንዲሁም በምስራቅ ጎጃም እና ደቡብ ጎንደር አካባቢዎች በሽታው ተስፋፍቶ መታየቱ ተገልጿል። የበሽታው ስርጭት ከ2010 ዓ.ም በ15% መጨመሩ የተነገረ ሲሆን ሰሞኑን በበሽታው ምክንያት 5 ሰዎች መሞታቸውም ተነግሯል። በአካባቢው የግባት እጥረት መኖር የአጎበር አለመቀየርና የኬሚካል ስርጭት እጥረት ለወባው በሽታ መስፋፋት ምክንያት ነው ናቸው ተብሏል። በተለያዩ የሐላፊነት ቦታዎች ላይ ያሉ ያገዛዙ ባለስልጣኖች እያንዳንዳቸው 2ና ከዚያ በላይ የሆኑ የቅንጦት መኪናዎችን በመጠቀም በአገሪቱ ንብረት ላይ ከፍተኛ ኪሳራ እያስከተሉ መሆናቸውን የሚገልጽ መረጃ በአገዛዙ የሚተተመው የአዲስ ዘመን ጋዜጣ ዘግቧል። ቀደም ብሎ የነዳጅ ወጪን ለመቀነስ በሚል በተለያዩ የፌደራል ተቋማት ላይ የሚገኙ ኃላፊዎች በከተማ ውስጥ V8 መኪኖችን ማሽከርከር እንዲያቆሙ መከልከሉና በመተኩ ሊገለገሉበት የሚችሉ አነስተኛ የነዳጅ ፍጆታ ያላቸው አውቶሞቢሎች አገዛዙ በከፍተኛ ወጪ ገዝቶ መስጠቱን ጋዜጣው አስታውሶ በአሁን ወቅት ብዙዎቹ ባለስልጣኖች ሁሉንም መኪኖች እየቀያየሩ እንደቅንጦት እንደሚጠቀሙባቸው ሹፌሮቻቸው አጋልጠዋል ብሏል። ባለስልጣኖቹ ተገስተው የተሰጡት በሊትር 13 ኪሎ ሜትር የሚጓዙት አውቶሞቢሎች በአጠቃላይ ወደ 400 ያህል ሲደርሱ እያንዳንዳቸው ከ870ሺ እስከ 1.1 ሚሊዮን የሚሆን የአገሪቱ አንጥራ ብር የወጣባቸው መሆኑ ተገልጿል። በአንድ ሊትር 7 ኪሎ ሜትር ብቻ የሚጓዙት የV8 መኪኖች የተገዙት እያንዳንዳቸው በ5.5 ሚሊዮን ብር ሲሆን መኪኖቹ ጥቅም ላይ የሚውሉት ለገጠር ጉዞ እንጂ ለከተማ እንቅስቃሴ እንዳልሆነ ያገዛዙ መመሪያ ይደነግጋል። ባለስልጣኖቹ በተለያዩ መንገዶች ከሚዘርፏቸው ከፍተኛ የሆነ የሀገር ሀብት በተጨማሪ ለራሳቸው ቅንጦት 2-3 መኪኖች እየቀያየሩ የሀገሪቱን ገንዘብ አላግባብ ማባከናቸው በሀገሪቱ ሕግና መመሪያ እንደማይሰራ ያረጋግጣል። ባለፈው ሰሞን መርሳቤት ከመትባለው የኬንያ የወሰን ከተማ የተሰረቀው 47 ሚሊዮን የኬንያ ሺሊንግ ወይም 13 ሚሊዮን 278,000 ብር ወደ ኢትዮጵያ ሳይገባ አይቀርም በማለት ቢዝነስ ዴይሊ የተባለው የኬንያ ጋዜጣ ዘግቧል። ከናይሮቢ በኬንያ ሞያሌ ለሚገኘው የኢኩዊቲ ባንክ ቅርንጫፍ የተላከው ገንዘብ ሞያሌ አውሮፕላን ማረፊያ ሲደርስ የጦር መሳሪያ በታጠቁ 3 ሰዎች ተዘርፏል ተብሏል። በአካባቢው ተፈልገው ያልተገኙት ዘራፊዎች ወደ ኢትዮጵያ ገብተው ገንዘቡን ወደ ኢትዮጵያ ብር ሳይቀይሩት እንዳልቀረም ተገምቷል። በኬንያ ሞያሌ ከተማና በአካባቢው በተደረገው አሰሳ ዘራፊዎቹን ለማግኘት ያልተቻለ በመሆኑ ገንዘቡን የማስመለሱ ዕድል የተመናመነ ነው ተብሏል። የውስጣዊ ሴራ ሊሆን ይችላል በማለት የኬንያ ፖሊስ የቅርንጫፍ ባንኩን ኃላፊዎች በቁጥጥር ስር አድርጓል። ሰሞኑን ኬንያ ከኢትዮጵያ ጋር ያላትን መጋቢ መንገዶች የዘጋችው በዚህ ምክንያት ሳይሆን እንዳልቀረም ተገምቷል። በመጨረሻም በላይቤሪያ ዋና ከተማ በሞንሮቪያ አጠገብ በሚገኝ አንድ የቁርአን ትምህርት ቤት ውስጥ በተከሰተ የእሳት አደጋ 27 ተማሪዎች የሞቱ መሆናቸው ተነገረ። ማክሰኞ መስከረም 6 ቀን ለሊት የተቀጣጠለው እሳት የተማሪዎቹን መኝታ ቤቶችና የትምህርት ቤቱን ህንጻዎች ያጋየ ሲሆን ከእሳት ቃጠሎ ሊያመልጡ የቻሉት የትምህርት ቤቱ ኢማምና 2 ተማሪዎች ብቻ ናቸው ተብሏል። እሳቱ የተነሳበት ምክንያት እስካሁን አልታወቀም። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። ምን ቢደጋገም እውነት አይሆንም። ይህንን ግን ለዋሾች መንገሩ ምንም ዋጋ የለውም። ቡትቶ ውሸታቸውን አድሰውና ደግሞ በመናገር ሰውን ያሳመኑ ይመስላቸዋል። ጨቋኝ ስራቶችና ገዢዎች ብዙውን ጊዜ ተመሳሳይ ሆነው ቢገኙ የገለማውን ውሸት ሲደጋገሙ በመደመጣቸው ነው። በሬ መውለድ ብቻ ሳይሆን ወተትም ሰጠ ሲሉ ሀፍረትም አይታይባቸውም። ኢህአፓ ላይ ጠላቶቹ የነዙት የረጩት ሐሰት ዛሬም በ2012 ዓመተ ምህረት በቅጥረኞቻቸው ወይም የወንጀል ጓደኞቻቸው ሲደጋገም እየሰማን ነው። በኩል መድረክ ተሰልፈው በሐቅ መሰረት ሊያሸንፉት ስለማይችሉ የፈጠራ ወሬያቸውን በክስ መልክ ደጋግመው ማቅረብ መቸክ ምርጫቸው ሆኖ ይገኛል። ዛሬም ለምድ ሆኖባቸው የሚደጋግሙትን ሐሰቶች ቀዳዳውን ፊት ማድረግ እንፈልጋለን። በቅርብ ገኖ የመጣው ጸረ ቤተ ክርስቲያን ጸረ ሃይማኖት ዘመቻ ለሐሰት ክሳቸው መንደርደሪያ ሆኖላቸዋል። ዘረኛው መንጋ አገር እያጠፋ መሆኑን ሊደብቁ የተነሱ ቀጥረኛ ምሁሮች ልዩ ልዩ ምክንያቶችን በመደርደር አስቀያሚ ፊቶን ኩል ቀባቡት እየጣሩ ናቸው። የለመደበት ከሃዲ ምሁር ገዢዎች እብዶችን በጥባጮችን ለመቆጣጠር አፋኝ እርምጃዎችን መውሰድ ይገደዳሉ ሲል፣ ሌላኛው ወናፍ ደግሞ ታሪክን በራርዞ ያ ጀግና ትውልድ ጨካኝና ጸረ ሃይማኖትም ነበር ብሎ ሊያካክሳቸው በስብሰባና በመጽሐፍ አማካኝነት መለፍለፍን ተያይዞታል። ኢህአፓም ሆነ ያ ትውልድ አገር የጋራ ነው፣ ሃይማኖት የግል ነው ብለው መቆማቸው በታሪክ የተመሰከረ ሆኖ ሳለ ሃይማኖት ሳይለዩ በህብረ ብሔራዊ ይዘት መሰረት መደራጀታቸውን ህዝብ እያወቀ ያልነበረን ነበር ብሎ በሐሰት መታጀል መቼም የለየለት ዋሾና ቀጥረኛ ከመሆን አያልፍም። ጸረ ሃይማኖት እርምጃዎች ሁሉ የገዢዎችና ጨቋኞች ለመሆናቸው ብዙ መባልም የለበትም። ዛሬ ቤተ ክርስቲያናትን እያቃጠለ ቀሳውስትና ካህናትን የሚገለው ዘረኛው መንጋ እንጂ ማንም ሌላ አይደለም። አሰቦት፣ አደባባይ ኢየሱስ፣ አንዋር መስጊድ፣ ዋልድባ ስንል ሁሉም ማንን እንደሚመለከት እናውቃለን። በዚያ ትውልድ ወይም በኢህአፓ የተጠቃ ሃይማኖት ወይም እምነት ካለመኖሩ ባሻገር ለመብት የተደረጉትን ትግሎች ሁሉ ደግፈዋል እንጂ አልተቃወሙም። ትራዝነጠቅና ቆንጽል ግንዛቤዎችን ከምዕራቦቹ ተግተው ተራማጁ ጸረ ሃይማኖት ነው ለማለት የሞከሩት ማፈሪያዎች ማጠየቂያው ሲያጥርባቸው ውሸትን መደርደር ተገደዋል። ያገዛዙን ጸረ ሃይማኖት አጋለጥን ተዋጋን እንጂ ቅንጣትም ድጋፍ አልሰጠነውም። ኢህአፓ ከምስረታው ለህዝብ መብት የታገለ በመሆኑ እንደ ጸረ ኢትዮጵያ መንጋ፣ ጸረ ኦርቶዶክስ ተዋህዶ ሊሆን የሚችል ድርጅት አልነበረም፣ ዛሬም አይደለም። ብዙዎች አባሎቹ ባለ ሃይማኖት በመሆናቸው እምነታቸው ላይ ይዘምቱ ዘንድ ተፈላጊም ተደጋፊም ሆኖ አያውቅም። በአንጻሩ ግን ጸረ ኢትዮጵያ ኃይሎች ጸረ ሃይማኖት የሚሆኑት ህዝብን በዚህ መልክ ከፋፍሎ ለማጋጨትና መሰረታዊ የህዝብ መለያ የሆኑትን ተቋሞች ለማጥፋት ነው። ኢትዮጵያን ገላጭና ባለታሪክ ከሆኑት አንዷ ኦርቶዶክስ ተዋህዷ በመሆኗ ዘረኛው መንጋ ቤተ ክህነትን ከፋፍሎ ማፍረሱ፣ ቤተ ክርስቲያንና ቅርሶችን ማውደሙ፣ ቀሳውስትን መግደሉ፣ አማኞችን ዘቅዝቆ መስቀሉ ተልእኮ ሆኖ ይገኛል። በኢህአፓ ላይ እርኩሱ ዘመቻ የአገዛዞችና የነወያኔን ጥፋት በድርጅቱ ላይ ለመላከክ መሆኑም ታይቷል። ይህን የሚያስተጋቡ የወያኔ ቅጥረኞች ሐቁ ጠፍጦባቸው በከንቱ ክስ ሸንከል ሸንከል ሲሉም እየታዩ ናቸው። ድርጅቱ ሆነ ተራማጅ ወጣቶች በአጼው ጊዜ ተከስቶ የባጀውን የኤርትራ ሆነ የኦጋዴን፣ የባሌ፣ የሜጫ ቱለማ፣ የወለጋ ኦሮሞ ብሔረተኝነትን አልቀሰቀሱም፣ አላስነሱም። አገር ግንባታውና ማዕከላዊ መንግስት ምስረታው ሂደት የነበሩ ሁኔታዎች የፈጠሯቸው ችግሮች ናቸው። ወራሪ ጣሊያን ያደረገው ከፋፋይ ቅስቀሳና የወሰደው ነጣጣይ እርምጃዎች ውጤቶችም ናቸው። ከኤርትራ ጋር የነበረን ፌዴሬሽን ኢህአፓ አላፈረሰም፣ እኩልነትን አልሻረም፣ አልከለከለም። ኤርትራን ገንጥሉ ብሎ አልወሰነም፣ አላስወሰነም። ያብዬን ለምዬ በሚል የሚወራጩት የክፉ አገዛዞች ጭፍሮች ምን ቢታክቱ ሐቁን ሊሸፍኑ እንዳልቻሉ ግልጽ ነው። ለአገር ይዋደቅ የነበረውን ጦር ለጠላት አድሮ ወይም በጭካኔ የበተነው፣ መሪዎቹን የገደለው፣ መኮንኖቹን አርዶ የጎዳው ኢህአፓ ሳይሆን አገዛዙ ደርግ እንደነበር ሁሉም ያውቃል። ለነ መንግስቱና ፍቅረ ስላሴ ዛሬም ጸረ ህዝብ ወንጀላቸው ቢሰወርባቸውም ገፈት ቀማሹ ህዝብ ማን ለመብቱና ለአገሩ እንደቆመ፣ ማን ደግሞ ህዝብን እንዳረደ እንደጨረሰ ያውቃል። ቀይ ሽብር ብሎ ታጋዩንና ህዝቡን የፈጀው አገዛዙ ሆኖ ዛሬም ሳይቀር ድርጅቱ ወጣት አስፈጀ ብለው የደረቁ ጸረ ትግል ጸረ ሀቅ ክፍሎች ከእንግዲህ ማንንም እንደማያደናግሩ ግልጽ ሊሆን ይገባል። ኢህአፓ ለኢትዮጵያ በመቆሙ የአገራችን ጠላቶች ሁሉ በጠላትነት ፈርጀው አጥቅተውታል፣ ዛሬም ያለ ሀቅ ነው። ወያኔ አባ ኢትዮጵያ፣ አማራ ትምክህተኛ ያለው ድርጅቱ ጸረ አማራ ቢሆን ኖሮ አይደለም። ኦነግ ከመነሻው ድርጅቱን ጸረ ኦሮሞና ትምክህተኛ አማራ ብሎ የወነጀለው ድርጅቱ ጸረ አማራ ነው በሚልም አልነበረም። ኢህአፓ ራማራ ነው በሚል ሰማይ ሊባጥጡ የተነሱ ከንቶች ከፊታቸው ተራራ ተደቅኖባቸዋል። በመላ ኢትዮጵያ ታግሎ በተለይም በትግራይ በጎንደር ጎጃም ወዘተ ጦር አሰማርቶ የታገለን ድርጅት በጸረ ይህ ወያ እነት መክሰሱ የሚያዋጣ አይደለም፣ በሐቅም የተደገፈ አይሆንም። ባለጌዎች የመጀመሪያ ሰለባቸው ታሪክ ወይም ሐቅ ነው። ኤርትራ የራሷ መንግስት ኖሯት ከአክሱም መንግስት ጋር ትዋጋ ነበር የሚለው የሻቢያ ፈጠራ ትዝ ይለናል። ወያኔም ቢሆን አማራው እንዴት ትግራይን እንዳጠቃና እንዳራቆተ የራሱን ሐሰት ሲያሰራጭ ቆይቷል። የዘንድሮዎቹ ደግሞ በተለይ በራስ ዝቅተኛነት ገርባዊ ስሜት ተቀይደው የራሳቸውን ምኒልክ የሚባል ሰይጣን ፈጥረውና በአኖሊያዊ ቅጥፈቶች አጅበው የጥላቻ ፈረሳቸውን ከአሶሳ እስከ በደኖ፣ ከቡራዩ እስከ ደምቢዶሎ፣ አዋሳ ሲዳሞ እስከ ቡራዩ አጣዬ እንደጋለቡ አይተናል። ዛሬም በአፈቅቤ ግን እባብ መሪዎች ስር ሆነው ኢትዮጵያን ሊያጠፉብንና እርስ በርስ ፍጅትን ሊያሰፍኑ በመጣር ላይ መሆናቸውን እናውቃለን። ኢትዮጵያን ለማያባራ ችግር የዳረጓት ገዢ ነን ያሉት እንጂ ለህልውናዋ የታገሉት እንዳልሆኑ ግልጽ ነው። ለኤርትራ ችግርና ለመገንጠሏ ተጠያቂ ማን ነው? አገራችንን ለሶማሊያ ጥቃት ያጋለጠውም ይሃባ አይደለም። ያወቁ መስሏቸው የታሪክን ጭራ እንኳ መያዝ ያቃታቸው አስመሳይ ምሁሮች ደርግን ተቀብሎና ደግፎ ዚያድ ባሬን መውጋት ይገባ ነበር ሊሉን የከጀሩት ደግሞ ስለ ሂደቱ ቅንጣትም መረዳት እንዳቃታቸው ጠቋሚ ከመሆኑ ባሻገር ዛሬም ይህንኑ ስህተት በማስተጋባት ተደመሩ ምርጫ ተሳተፉ ብለው ሲንጫጩ እየሰማን ነው። አላዳመጥናቸውም። በባድመ ጊዜ ከወያኔ ተባብራችሁ ሻቢያ ላይ ተሰለፉ ሲሉ አልሰማንም። ምንም የረባ ይዘት የሌለው ስሜታና ግብታዊ ፖለቲካን ይዞ መጭ ማለት የሀፓ ልምድና ጠባይ አይደለም። አመት ሳያልፍ ከእባብ እንቁላል እርግብ አይቀፈቀፍም ያልነው ሐቅ መሆኑና መሰሪው ዘረኛ ምኑም መቼም ሙሴ የሚያሰኝ አለመሆኑን ማረጋገጥ ችለናል። የሀፓ አገር ሲወረር ወራሪን አልደገፈም። ምንም የድጋፉን መረጃ ማቅረብ እያቃታቸው ግን የደርግን የፈጠራ ወሬ በማደስ ጦሩን የተፈጨ ጠርሙስ መገበ ማለትን ችክ ብለው ይዘዋል። ስንት ሚሊሻ ሞተ ለመሆኑ? ከጦሩ ሜዳ ሸሹ በሚል መቶዎችን በግፍ የረሸነው ኢህአፓ ነው አገዛዙ? የደርግን የፈጠራ ክስ አድሶ ለማቅረብ የጣረው ምሁር በሉኝ ዋሾ ለራሱ የጥፋት ተልእኮ መስጠቱን በጫጫረው ውሸት አጋልጧል። የደርግን ውሸት ጭብጥ አድርገው ይዘው ይህን ሐሰት በድርጅቱ ላይ የሚያሰራጩት ታሪክን አለማወቅ ብቻ ሳይሆን ለገዢዎችና ታሪክ በራዦችም ቅጥረኛ መሆናቸውን ሐቁ ያጋልጣል። ዛሬ የታሪክ አዋቂዎች ነን ባዮች ዶክተሮች፣ ፕሮፌሰሮች፣ ቄሮና ሹሞቹ ፊንፊናዊ ፈጠራቸውን ሲያቀርቡ ዝምታን መርጠዋል። በዚያው ልክም ሐሰትን ሐሰት ብለው የሚያጋልጡና የሚያወግዙ አላጣንም። የታሪክን ሂደት ከመረዳት አንጻር ግን መንጋው መሰረታዊ ስህተት እንደፈጸመና የወያኔ ቅጥረኞችም በዚሁ እንደነጎዱ ምንም ጥርጥር የለውም። መንጋው አኖሌ ልቦለዱን ፈብርኮና አባስቶ አገርን ሊያጠፋና የራሱን ብሔረተኝነት በበላይነት ሊሰየም ይፈልጋል። የታሪክን ሂደት ሐቅ እስከሆነ ድረስ መካዱም ሆነ በፈጠራ ያልሆነውን ሆነ ብሎ ለጥፋት መጠቀሙ አገርና ሕዝብን ይጎዳል እንጂ ምንም አይጠቅምም። የፖለቲካ ዥዋዥዌ የሚቀናቸው አድርባይ ምሁሮች በበዙበትም ታሪክን በአግባቡ መረዳትና ለገንቢነትና አንድነት ጥቅም ለማዋል መነሳቱ ያስመሰግናል። ባለፈው የትግል ታሪክ ሕዝብ የሚበጀውን አቋም አቅርቦና መሪዎቹንም በድጋፍ ሰይሞ ነበር። የሥርዓት ለውጥን መፈለጉ በተባበረ ትግል አሳይቷል። የተፈለገው ስር ነቀል ለውጥ የሕዝብን አዎንታዊ ድጋፍ ማግኘቱ ደግሞ ይታወቃል። ደርግ የመጣው እንደ ጸረ አብዮት ነው። የሕዝብን የጊዜያዊ ሕዝባዊ መንግሥት ጥያቄ ባያፈኑ ኖሮ ምናልባትም ደርግ የተባለ አረመኔ አይኖርብንም ነበር። ወያኔም የዛሬም ጽንፈኞች የሚታሰቡም አይሆኑም ነበር። የሰላማዊ ትግልን ጎዳና ዘግተው ወደ ፍጅትና ሽብር ባይገቡ ኖሮም ገንቢ ትውልድንም አናጣም፣ አገርንም ለጥቃት አሳልፈን ባልሰጠን ነበር። በነበር ግን አይኖርም። ሰው ታሪክን ቢሰራም ባፈተተው ታሪክን ሊገራ አለመቻሉ ደግሞ ምስጢር አይደለም። ዘቅዝቆ የገረፋቸው ጫማ ስር ወድቀው የታገለላቸውን ህዝብ የሚከዱ ገለባዎች ዘንድ መፍትሄ ወይም ለውጥ አይገኝም። ተያይዞ ገደል ነው መርሃቸው። የትላንት ጸረ ህዝብ ወንጀለኞች ዛሬ ሌላ ጭንብል አጥልቀው ለህዝብ የቆሙ ሲመስሉና መሪ በሉን ሲሉ ማጋለጥና ወግዱ ብሎ ማራቅ አገራዊ ግዳጅ ነው። ዛሬ ግን መድረኩ የተጣበበው በእነዚሁ ተውሳኮች ሆኖ ይገኛል። የጽዳት ዘመቻው አስፈላጊነት ግልጽ ሆኗል። በተከለሰ ጥይትና ሰባራ ምንሽር ክላሽንን ማሸነፉ ሊከብድ መቻሉን ከወዲሁ ማወቅ ደግሞ ግዴታ ነው። ሹሞቹ ልቦለድ ናቸው። ያው ወያኔ ኢህአዴግ እንጂ ለውጥ ያልሆኑ በታገለ ትውልድ ላይ የሚቀባጥሩ ዋሾዎችና ብሔር ሀገር ጠል አውሬዎች በተባበረ ትግልና አመጽ በጊዜ ካልተወገዱ ኢትዮጵያን ሊያጠፉ የመጡ ናቸው። አገር አድን ትግላችን ይፋፋም። ጸረ ሀብታምነት ጸረ ኢትዮጵያነት ነው። ድል ለኢትዮጵያ ህዝብ።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜይል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ኢትዮጵያናት የተርልቱ ፈጣሪው ሁሉ ገዥማማ አረንጓዴ ያፋ አረንጓዴ የሁሉም ዘርሽት የበቆሎ የማሽላ የገስያጀ ነው። ቢጫ ያፋ ቢጫ የሁሉም ሃይማኖት አክባሪ ጋር ያፋ ቀይ ቀይ የደም ሐውልት ያልተናደ ያልፈረሰ ያላነቀ ወጥ እንደ ባሽ ያፋ ሰማይ ነው እንደ ሰማይ ያለ ፍትህ ሰላም ፈልናኝ ያለ ምን ወርቶ ወርቀማ ነው ያፋ ወርቀማ እየነደደ ብራን ተችንደ ያፋ ነገ የጠራ እንደ በረዶ ብርሃን ሰጭ ጨለማ ነው። ያፋ ጥቁሩ ለባዳ አላደረ ትምህርት የሁሉም ዘር መናሪያ የህዝብ ተስፋ አራት አርጎባ አኞ ፍናማ ወጣውን ሀዲያ የሚወስዳው ወይ ቆሞ ግን ሻንጉል አማር ጉራጌ ቢማሪ ሻንጉል ላግኝ መንባዛ ሙርሲ ጉምዝ ትግሬ ኢሳዶር ደማሮ አዳሎሮ ጉማደር የእስላሙም የክርስቲያኑ የብዙሃኑ የህዳጣ የሁሉም መመኪያ ነው ሁሉም ቋንቋ ለሀገር እንደወና ለመብት ጠበቅ የህዝቡ ታዛዥ ነው ታማኝ አገልጋይ ዘር ሃይማኖት ቆጣ ሳይለይ ያለውልን መቅሰፍት ለባለ ጎረኛ የማይዘናጋ የማይሰለች የማይ ያፋ ያንሳ የምረት ላታይ የጀግኖች ጎራ የማይነቅ ሁሌቀ ይጠብ ያነሳ ላብነቱ ያጠፋቸው ቀፉቱ ሕያውና ይባል ወንድፍራውን ኃይሉን አበበ እነጎይ ኮምነ ደበሳይ ነይታይ እነፋቋና ብረት ነሸበጌ እነ እብራሂም እነሴድና ያነሷል እነ ማርቆስ አጎስ እነ ተሰማ ድሬሳ እና አንጋውትን ግማቸርም ማዘር እነ ንግሥት ተፈራ እነ ጃንደራ እነ ዳዳ እነ ሳምሶን እነ ጻድቃን እነ ከሩብ ይጠራል እነ ሙሉነሽ አደራን እነ አለማየሁ ጥላሁን እነ አጎስ ተፈራን እነ ዋሱ ዘርጋ እነ ደብሬ እነ አበራሽ እነ ዲሳስ እነ መኩሪያ እነ አሸናፊ እነ ወንጫፎን ነው ይጠሯል እነ ጸጋዬ ማንግስ አለባቸው እነ ገለም ደብላ በለጠ የታቸው እነ ባጫ እነ ሰባ እነ ፋሲካ እነ ደመቀ እነ ሀይሆን እነ በረከ ያነሷል እነ አባያቻም እነ ከበደ እነ ይረቡ በዳን እነ ሐዋዝ እነ ፈረ እነ ገዛው ተሾመ እነ ስዩም ኢዮብ ነው ያባ ስቃይ መከራ የበዛበት የማይወድቅ የማይዘግይ ያፋ ያፋ ነው ሁሉም ቤት የልፍ አላፎች ውጤት የጎስቋሎች እንግልት የእንጀንጀመላች ብረሃት የጥፈልቃኝ አላዋሪ የሸክላተን ወርቃን የድረሰው ጣቃው ገበሬ እንጂ የሸካራው ለማደር የቢሮ ሰራተኛው የተማሪ አስተማሪ እንጨት ተሸካሚ የነጋዴ ልስርጉናል የሁሉም ጓዳ የሁሉም ቤት የሁሉም መስዋዕትነት የደም የሁሉም ልብ ነው አባ የሁሉም ተስፋ የማይነጥፍና ወድቅ የማይጠጭ በትግሉ አፍን እየተጠበሰ እየተቆላ እየቆላ እነሆ ዛሬ ሀሪስና መቱን ሞላ ያፋ ህብረ ብሔር ህብረ ቀለም
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 44 ቁጥር 4 ሚያዝያ ግንቦት 2011 ዓ.ም ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ ሰንደቃችን። የኢህአፓ አባላት እናት አገራቸው ኢትዮጵያን በዝናና በታሪክ ብቻ ሳይሆን በስልጣኔም ሆነ በእድገቷ ከዓለም ቀደምት አገሮች ደረጃ ለማድረስ የሚወዱትና የሚያከብሩትን ታላቅ ህዝብ ከድህነትና ከኋላ ቀርነት ለማላቀቅ እንዲሁም ፍትህና እኩልነትን በአገራቸው ለማስፈን ክቡር ዓላማና ብሩህ ተስፋን ሰንቀውም ነበር ለትግሉ የተነሱት ወደ ትግሉም የገቡት። በአገር ሉዓላዊነትና በህዝባዊ ፍቅር ስሜትና እምነት መርህ ላይ ተሳስረውና የተጠናከረ ህብረ ብሔራዊ ጥምረት ፈጥረው መሰረታዊ ለውጥን ለማምጣት የተሰለፉ ቆራጥ ጀግኖችም ነበሩ። በአጠቃላይም ከኢህአፓ ውጭም ሆነ በኢህአፓ ውስጥና በኢህአፓ ዙሪያ ለየግል ጥቅማቸው ሳይሆን ላመኑባቸው ዓላማዎች በቅንነትና በቆራጥነት የተሰለፉት ታጋዮች በርግጥም የመላው ህዝብ ብርቅዬ ልጆች መሆናቸው ታሪክ የመሰከረላቸው ናቸው። ለውጥ ፈላጊው ትውልድ ቀደም ሲል ለኢትዮጵያ አንድነትና ሉዓላዊነት የተከፈለውን ከፍተኛ መስዋዕትነት በማድነቅና ተገቢውንም ክብር በመስጠት ያለፉትን ጀግኖች ታሪክ አርአያነት በመከተል ከፊቱ የተደቀኑትን ነባር የሀገሪቱ ውስብስብ ችግሮች መፍታትና ህልውናው የተከበረ ሁሉም ዜጎች በእኩልነት የሚኖርባትን አገር መገንባት ለነገው ትውልድ የማይተው የትውልዱ አደራ መሆኑን ጠንቅቆ የተረዳ ጀግና ትውልድ ነበር። የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ችግሮች የነበሩ ሲሆን የአገርና የወገን ችግር እጅግ ለሚያሳስበው ለዚያ ትውልድ አገራዊ አመለካከት መያዝም ሆነ በወቅቱ የፖለቲካ ሂደት ውስጥ መግባት የግድ የሚልበት ወቅት ነበር። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅ ሲጀምር የአገሩን የቅርብና የሩቅ ተጨባጭ ሁኔታዎችን ለመረዳት እድሜውና ዕውቀቱ የፈቀደለትን ከማየትና ከማገናዘብ ከመመርመርም አልፎ ለለውጥ ሲነሳ አንግቧቸው የነበሩት የዴሞክራሲና የመብት ጥያቄዎች የኢትዮጵያን ሕዝብ ቀልብ የሳቡና ሁሉንም የህብረተሰብ ክፍሎች ያሳተፉ ነበሩ። ጥያቄውና እንቅስቃሴውም ለስርዓት ለውጥ የተደረገ ህዝባዊ እንቅስቃሴ እንደነበር ፀሐይ የሞቀው ታሪክ የመዘገበው ሀቅ ነው። ለዚህም ጥሩ ምሳሌ እንዲሆን በ1966 ዓመተ ምህረት የለውጥ እንቅስቃሴ ውስጥ የተሳተፉ የህብረተሰብ ክፍሎችን መጥቀሱ ጠቃሚ ነው። እነሱም አንድ ከገባርነት ለመላቀቅ የመሬት ጥያቄ መፍትሄ ሻይ ነበረው ገባሩ አርሶ አደር፣ ሁለት ከመብት ጥያቄና ከማህበር ምስረታ ጋር የተያያዙ ጥያቄዎችን ያነሳው ለባደር፣ ሶስት የጾታ እኩልነት ይከበር ብለው የተነሱት ሴቶች፣ አራት የሃይማኖት እኩልነት ጥያቄ አንስተው ሰልፍ የወጡ የእስልምና ሃይማኖት ተከታዮች፣ አምስት ስርዓተ ትምህርቱ እንዲሻሻል የጠየቁ መምህራን፣ ስድስት የደሞዝ ጭማሪና የኑሮ ሁኔታ እንዲሻሻልላቸው የጠየቁ ወታደሮች፣ ሰባት የነዳጅ ዋጋ እንዲቀንስ የጠየቁ ታክሲ ነጂዎች በዋናነት የሚጠቀሱ ነበሩ። የ1960ዎቹ ወጣት ትውልድ በወቅቱ በአገራችን ውስጥ ይታይ የነበረውን ፍጹማዊ የዘውድ አገዛዝና በዓለም ደረጃም ይታይ የነበረውን የቅኝ አገዛዝ በጽኑ ይቃወም ነበር። ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት የማስከበር የመደብና ብሔር ጭቆናን አስወግዶ በእኩልነት ላይ የተመሰረተ አንድነትን እውን የማድረግ ማህበራዊ ፍትህን የማስገኘት የህዝብን ጥቅም መሰረት ባደረገ ፖሊሲ ፈጣን የኢኮኖሚ እድገት የማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ ነበር የተሰባሰበው የተደራጀውና ለትግል የተሰለፈው። የክፍል ነው እነዚህን ክቡር ዓላማዎች በፖለቲካ ድርጅት መልክ ተደራጅቶ ለማራመድ የዛሬ 47 ዓመት በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅትን ኢሃድ የመሰረተውና በኋላም በነሐሴ ወር 1967 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በሚል ስም ለህዝብ ራሱን ይፋ ያደረገው ኢያፓ ከመመስረቱ በፊት ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ያገለግለው የሚችልና ተመክረውንም በማገናዘቢያነት ሊጠቀምበት የሚችል የኢትዮጵያ የፖለቲካ ድርጅት አልነበረም። በመሆኑም የኢያፓ መስረታ በአገራዊ ፖለቲካና በመደራጀቱ መስክ አዲስ የታሪክ ምዕራፍ ከፍቷል። ኢያፓ የተበደለውን ህዝብ ብሶቴ ብሎ በተደራጀ መልክ የህዝቡን ችግሮች ለመፍታትና ጥቅሞቹን ለማስጠበቅ የመላውን የኢትዮጵያ ህዝብ የወደፊት ህይወት ለማሻሻልና አገሪቱ ካለችበት ኋላ ቀርነት ለማላቀቅ ቆርጦ መነሳቱና በቅንነት መታገሉ በማንም ሊታበልም ሆነ ሊካድ የማይችል ሀቅ ነው። ያ በኢህአፓ ውስጥ ተሰባስቦ የነበረው ትውልድ የኢትዮጵያ ህዝብ ሐሳቡን የመግለጽና የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት የመደብ የብሔረሰብ የሃይማኖት የጾታ ወዘተ ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ አስፈላጊ መሰረታዊ ለውጦችን ለማምጣት አልሞ ትግሉ የሚጠይቀውን መስዋዕትነት ለመክፈል በርግጠኝነት የተነሳና በተግባርም ራሱን አሳልፎ የሰጠ ትውልድ ነበር። ዛሬም ነው ያፋ በረጅሙና በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውን የ47 ዓመት የትግል ታሪክ በእውቀት ለማዳበር ችሏል። የያፋን አባላትና ደጋፊዎች ያገናኛቸው ያስተሳሰራቸውና የተነከረ ውስጣዊ ውህደት እንዲኖራቸው የረዳው ከውስጣቸው ፈንቅሎ የሚወጣው የህብረተሰቡን ብሶት የሚገልጡበት የሾለው ብዕራቸው ሲሆን የጥንካሬ እሴቶቻቸውና ጉልበታቸውን በብዕር መገንባታቸውም ጭምር ነው። በዚሁ ብዕራቸውም ነበር የፍትህን የዴሞክራሲን የእኩልነትንና የሀገር ሉዓላዊነትን ብርሃን በሀገሪቱ ለማብራት ሲታገሉ ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ ሰንደቅ ስር ለማሰለፍ የቻሉት። በኢያፓ ዙሪያ ተሰባስበው የታገሉት አባላቱ በጎጥ በጾታና በሃይማኖት ሳይለያዩ ከጠባብነትና ከትምክህት ተቃርነው ለአምባገነኖችና ለባዕዳን ሳይንበረከኩ በህዝብ እኩልነት ብለው ኢትዮጵያ የሁሉም ዜጎች የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ የታሪክ በራዦችና ከላሾች ሊሉ እንደሚከጅላቸው ኢትዮጵያን ለመጉዳት ከኤርትራው ሻዕቢያ ከሶማሌው ዚያድ ባሬና ከአረቦቹ ባጠቃላይ ከባዕዳን ወዘተ ጋር አገራቸውን ለመጉዳት የተሰለፉም ሆነ የተሞዳሞዱ አልነበሩም። ያፓ የኢትዮጵያን ችግር በቅጡ የተረዳ ለችግሯን መፈወሻ መንገድ ያመላከተ እንጂ ለሄደ ለመጣው አምባገነን ሁሉ ለጥቅም ፍለጋ በማጎንበስ በሽታዋን ያባባስ አልነበረም። ይልቁንም ለአገሩና ለወገኑ መድህን ለመሆን መስዋዕትነትን በጸጋ ለመቀበል የተዘጋጀ ትውልድ ነበር። የዚያ ለውጥ ፈላጊ ትውልድ አባላት የዜጎች የእኩልነት መብት መከበርና የኢትዮጵያ ህልውና የማይነጣጠሉ መሆናቸውን ጠንቅቀው በመረዳት አምረው ታግለዋል። አምባገነኖች ጥያቄውን በነፍጥ ለመፍታት በማሰብ ያ ትውልድ ያቀረበውን አማራጭ በጥጥቅ አስፈችነት ፈርጀው በኢህአፓም ላይ ዘምተዋል። ችግሩ ከጊዜ ወደ ጊዜ እየተባባሰ ሲሄድ ደርግ ያን ሰላማዊ መፍትሄ የሚሻ ድምጽ ማጥፋት እንዳለበት አምኖና አቅዶ በኢህአፓ ላይ ቀይ ሽብርን አወጀ። መተኪያ የሌለውን አንድ ትውልድም መተረ። የኢህአፓን አገራዊና ህዝባዊ ራዕይ የፈሩና በኢትዮጵያ የግዛት አንድነትና ሉዓላዊነት ላይ ባለው የጸና እምነትና አካሄድ ያልተመቻቸው እንደ ሻዕቢያ ወያኔ ኦነግና የሶማሌ አቦን የመሳሰሉ ብሔረተኛ ኃይሎች ለሚያራምዷቸው ጽንፈኛና የመገንጠል ዓላማቸው እንቅፋት ነው ብለው በማመናቸው ያፓን እንደ ጠላት ቆጠሩት። የኢትዮጵያ የእኩልነት ጥያቄ በሰላማዊና ዴሞክራሲያዊ አግባብ መፍትሄ ሊበጅለት ይገባል የሚለው የያፓ አቋም ያልተመቻቸው ጽንፈኛ ቡድኖችም ሰይፋቸውን በድርጅቱ ላይ መዘዙ። የአንድ ሳንቲም ሁለት ገጽታ የሆኑት እነዚህ ኃይሎች ይነው የማይባል ሰፊ ጥቃት በኢህአፓ ላይ ከፈቱ። ዘግናኝ ጭፍጨፋም ፈጸሙበት። በትግል ወላፈን ተፈትኖ ያደገና የኖረ ትውልድ ያሳለፋቸውን 47 ድፍን የትግል ዓመታት መለስ ብለን ስንቃኝ በሀገራችን ያለማቋረጥ የተፈራረቁት ኋላ ቀር አምባገነንና ጎጠኛ ገዛዞች ያለ የሌለ ኃይላቸውን አሰባስበው በለውጥ ፈላጊው ኢትዮጵያዊ ዜጋ በተለይም በኢሃፓ ባላትና ደጋፊዎች ላይ ይህ ነው የማይባል ጭፍጨፋና ግድያ እስራትና ተቆቃ ፈጽመዋል። ያ ብሩህና አዲስ ተስፋ ለሀገሩና ለህዝቡ ሰንቆ የተነሳ ትውልድ የተመተረበት የጥፋትና የጨለማ ዘመን ነበር ማለት ይቻላል። ዛሬም ቢሆን የተረወጠ ነገር የለም ስንል አንዱ ማስረጃችን ከመላው ያገሪቱ ክፍሎች በወያኔ ሰላዮችና ካድሬዎች ታፍነው ደብዛቸው የጠፋው በርካታ የሃፓ ባላትና ደጋፊዎች እስከዛሬ ድረስ መዳረሻቸው ሳይታወቅ መቅረቱ ነው። ያፓ ዘመን ቢቀየር ግዢዎች ቢፈራረቁ በህዝቡ ጥቅምና መብት በኢትዮጵያ ሉዓላዊነት ላይ የማይደረደር በጥቅምና በስልጣን የማይደለል በተላት ጊዜያዊ ጥንካሬ ፍጹም የማይሸበርና የማይንበረከክ በኢትዮጵያ ህዝብ ኃያልነትና አቸናፊነት ላይ ጽኑ እምነት ያለው ድርጅት ነው። ኢትዮጵያን ህዝብ አገራዊ ጥቅም በረጅሙ አማትሮ የሚቀኝ የህዝብ ልጅ መሆኑን ዛሬም በሚወስዳቸው አቋሞቹ የህዝብና የአገር አለኝታነቱን በሚገባ አረጋግጧል። ለዚህ መስክሩ የተመክሮ ተግባሩና በተመክሮ ያካበተው አኩሪ የትግል ታሪኩ ነው። ስለያፋ በጥቂቱ ይህን ካልን ዘንዳ በመከተል በአገራችንና በህዝባችን ላይ ሳያባራ የቀጠለውን የጥፋት ዘመቻ ባጭሩ ለመቃኘት እንሞክራለን። በጎሳና በሃይማኖት ልዩነቶች ምክንያት ዛሬ በመላው አገሪቱ ሊባል በሚቻልበት ሁኔታ ሰላም ጠፍቶ የእርስ በርስ ግጭትና መፈናቀል የህዝብን ህልውናና የአገሪቱን አንድነት ከመቼውም ጊዜ በበለጠ እየተፈታተነ ይገኛል። በጎሳ ግጭት የተነሳ በመላው አገሪቱ 3 ሚሊዮን ህዝብ በላይ ከቀየው ተፈናቅሏል። በሺዎች የሚቆጠሩ ንጹሃን ተገድለዋል። በርካቶች አካለ ጎደሎ ሆነዋል። ለፍተው ጥረውና ግረው ያፈሯቸው ንብረቶች ተዘርፈዋል። የቀለሷቸው ጎጆዎች ሳይቀሩ በላያቸው ላይ በእሳት ጋይተዋል። በአሃስ ከአንድ ሚሊዮን ተኩል በላይ የሚሆኑ ለነገይቱ ኢትዮጵያ ዋስትና የሚሆኑ ወጣት ተማሪዎች በሰላም እጦት የተነሳ ከትምህርት ገበታቸው ላይ ሳይወዱ በግድ እንዲስተጓጎሉ ተደርጓል። በርካታ አብያተ ክርስቲያናትና መስጊዶች ሳይቀሩ በእሳት ጋይተዋል። የቱሪስት መስህብ የሆኑ ብርቅዬ የዱር እንስሳትና እጽዋት በእሳት ቃጠሎ ለአደጋ እንዲጋለጡ ተደርገዋል። ዛሬ በመላው የአገሪቱ ክፍሎች ሰላምና መረጋጋት የለም። አማራው ከኦሮሞው፣ ኦሮሞው ከጌዲዮ፣ ከምባታው ከሃዲያው፣ ሶማሌው ከኦሮሞው፣ ሲዳማው ከወላይታው፣ ትግራዩ ከአማራው፣ ቦረናው ከገሬው ወዘተ እርስ በርሱ እንዲጋጭና ሁሉም ክልሌን ሁሉም ጎጤን እንዲል እየተደረገ ያለበት ሁኔታ ውስጥ እንገኛለን። ወያኔ ከተፈጠረበት ጊዜ አንስቶ በመላው አገሪቱ በዘራውና ኮትኩቶ ባሳደገው የጎሳ ፖለቲካ የተነሳ ሁሉም ክልሎች ከመቼውም ጊዜ በበለጠ የየራሳቸውን የክልል ሚሊሻ ወይም ልዩ ኃይል አደራጅተውና አስተጥቀው ጊዜና ሰዓትን ጠብቆ ለሚፈነዳው የጥፋት ፈንጂ ግብአት መሆናቸውን በተጨባጭ እያየን ሲሆን ከዚህ አስከፊ የጥፋት ዘመቻ ጀርባ ወያኔ መገኘቱ የሚጠበቅ ነው። ሰሚ ጠፋ እንጂ ከአመታት በፊት ይህን እኩይ የወያኔ መሰሪ ሴራና በአገርና በህዝብ ላይ ሊከተል የሚችለውን አደጋ ጥፋት መጠቆማችን ምን ያህል ለአገርና ለህዝብ አንድነትና ሉዓላዊነት ያለንን ፍቅር የሚገልጽ ለመሆኑ መጽሐፍ ገላጭ አያስፈልገንም። ለውጥ አመጣን ባዮቹ የኦህዴድ ሹሞች የህዝብን ትግል በባዕዳን ትዕዛዝ አደናቅፈው ዘረኝነትና ወያኔነትን ለማስቀጠል ተነስተዋል በማለት መቃወማችን የሚያስወቅስና የሚያስወግዝ ሳይሆን ዘግይቶ ለመረዳት እንደተቻለው እሰየው በርቱ የሚያሳይ ነው። በቅኝታችንና በአቋማችን ጥራት የምንመጻደቅ ሳንሆን ለቀጣዩ የትግል ምዕራፍ የበለጠ እንድንዘጋጅ የሚያበረታታን ነው። አገሪቱን ለመቀራመት ያሰፈሰፉት ጸረ አንድነት ኃይላት ኢትዮጵያ አገራችን አሁን ያለችበትን አጣብቂኝ ሁኔታ ወደሚመኙት ዓላማቸው ስኬት ለመለወጥ በመጓጓት ላይ መሆናቸውን በተግባር እየገለጹ ይገኛሉ። ምንጊዜም ቢሆን ይህን ስኬት ለማየት ከአሁኑ የተሻለ ዕድል እንደማያገኙ በሚገባ ተረድተውታል። አጋጣሚ ሁሉ ተመቻችቶላቸዋል። ሲሾም ያልበላ ሲሻሪቆቻል ነውና ወቅታዊ የኢትዮጵያ ሁኔታ ያስገኘላቸውን መልካም አጋጣሚ ተጠቅመው ዓላማቸውን ለማሳካት በርብርቦች ላይ ናቸው። ጽንፈኛ ብሔረተኞች በሁለንተናዊ ረገድ አብረዋል ተደራጅተዋል። ህብረተሰባቸውን እነሱ በሚፈልጉት የጥፋት አቅጣጫ እንዲያተኩር አድርገውታል። የኃይል ሚዛኑ ወደ እነርሱ ጎራ እንዲያደላላቸው ሌት ተቀን በትጋት ይሰራሉ። አገራችንን ለማዳከምና ለመበተን በሚደረገው ሴራ የባዕዳኑ ምክርና ችሎታም አልተለያቸውም። ያንድነት ኃይሉን ጎራ ለማዘናጋት በትጥቅ አስፈጭተው ነው ለማማለል ይጥራሉ። የረሳን መስሏቸው ትላንትና ወራሪዋ አቢሲኒያ ያሉ ሲያዋርዷትና ሲረግሟት የነበረችው ምድር ዛሬ ኢትዮጵያ ወይም ሞት በማለታቸው የሁሉንም ዜጋ ቀልብ የሳቡ መስሏቸዋል። በዚህ ሳቤ የዜጎችን ቀልብ መሳብ ያስደስታል እንጂ አያስከፋም። ያም ሆኖ ግን ነባቢትን ወደ ተጨባጭ ድርጊት መለወጥ ያስተማምናል፣ ያቀራርባል፣ ያስተባብራል፣ ያዋሃደ የሀገርን መሰረት ያጠናክራል። የኢትዮጵያዊነት ፖለቲካ ለዚህ ሂደት አብነት ሆኖ ያገለግላል። ጽንፈኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይጠበቅባቸዋል። የጋራ ሀገርን በጋራ ያዳኑ መከተል ለሁሉም ይጠቅማል። ይሁን እንጂ ከልብ ሳይሆን ህዝብን ለማማለል የሚካሄድ ፖለቲካ ቢከፍቱት ተልባ መሆኑን በተጨባጭ እያየነው ነው። መስከረም 2 ቀን 1967 ዓ.ም ከ44 ዓመታት በፊት ኢትዮጵያ ተቀደም ያለምንም ደም በሚል የማማለያ ቋንቋ በመጠቀም ስልጣን እንደያዙት የደርግ መኮንኖች ሁሉ የዛሬዎቹም መሪነን ባዮች በተመሳሳይ ቋንቋ የማዘናጊያ አፍዝ አደንግዝ ምታት በማርከፍከፍ ላይ ይገኛሉ። የምታት ደግሞ የሀገሩ የኢትዮጵያ ጉዳይ ባጥንቱና በደሙ ገብቶ የሚያሰፈስፈው ኢትዮጵያዊ ሁሉ በቀቢጠ ተስፋ እንዲዘናጋ ለማድረግ ጊዜያዊ አቅም አግኝቷል። ለፉት 28 ዓመታት ከነበረው የጨለማ ጊዜ ትንሽ የተስፋ ጭላንጭል መከሰቱን በመገንዘብና የለውጡ ሁኔታ በአስተውሎ እሳቤ እየተመለከተው መሆኑን ተረድቶ በትዕግስት እየተጠባበቀ ያለውን ኢትዮጵያ አገሬ የሚለውን ዜጋ በማዘናጋት የራሳቸውን ዓላማ ለማራመድ ተመችቷቸዋል። ዶሮን ሲያታልሏት በመጫኛ ጣሯት የሚለውን ብሂል የሚያውቅ ህብረተሰብ በማር ቅቤ ቀረበለትን መርዝ የማወቅ ችሎታ አለው። አነሰም በዛ ለዘጋዊ ፖለቲካ መመቻቸት ያንበሳውን ድርሻ የሚወስደው ወያኔ መሆኑ ባያጠራጥርም አክራሪ ብሔረተኞች ሁኔታውን በማጦዝ የሀገሪቱን የፖለቲካ መልክዓ ምድር ወደ ራሳቸው ፖለቲካ አድማስ ለመለወጥ በጥድፊያ ላይ ናቸው። ኢትዮጵያዊውን ዜጋ እንደ ግጦሽ ከብት በጎጥና በክልል ተሸብቦ እንዲኖር ማድረግ የዜግነት መብቱን ብቻ ሳይሆን ሰብአዊ ክብሩንና ልዕልናውን ጭምር መግፈፍ መሆኑን አክራሪ ብሔረተኞች መንገንዘብ ሳይችሉ ቀርተው ሳይሆን ፍላጎታቸውና ጥቅማቸው በዚህ መልክ የሚሟላ በመሆኑ ብቻ ነው። ተወልዶ ካደገበት ልጅ ወልዶ ከብዶ መላይወቱን ካሳለፈበት አካባቢ ወጥቶ ወደ የክልል ሄድ እየተባለ የሚፈጸመውን አገራዊ ወንጀል ዛሬ በስልጣን ላይ ያሉት ሹሞች አለማስቆማቸው የወንጀሉ ተባባሪ መሆናቸውን በግልጽ ያሳያል። የዘረኛ ስርዓት እንዲዘረጋ ጠንሳሾቹና ቀዳሾቹ የነበሩት የወያኔ ባለስልጣኖች ባርከው ቀድሰው ጠምቀው አሰልጥነውና መርቀው ስላስተማሯቸው የነሱን ፈለግ ቢከተሉ የሚያስገርም አይሆንም። ለዚህ ሁሉ ምስቅልቅል መሰረትና ምንጩ ከወያኔ ድርጅታዊ ፕሮግራም መንጭቶ የጎሳዊ ህገ መንግስት እንዲሆን የተደረገው የደደቢቱ ሳጥናኤል ሰነድ እንደሆነ ያደባባይ ሚስጥር ነው። ዛሬ በአገራችን የሚታየው የፖለቲካ የምጣኔ ሀብትና የማህበራዊ ኑሮ ምስቅልቅል መሰረቱ በጎሳ ላይ የተመሰረተው ይኸው ወያኔያዊ ህገ መንግስት ለመሆኑ አያከራክርም። የኢትዮጵያ ህዝብ ምንም ቢሆን ምን ያልመከረበትን ተቀብሎ ያላጸደቀውን የአክራሪ ብሔረተኞችን ሰነድ እንኳንስ የሀገሪቱ ህገ መንግስት አድርጎ ሊቀበል ይቅርና እንደ ድር መተዳደሪያ ወረቀት እንኳን ስፍራ የሚሰጠው አይደለም። የዘረኞች ህገ መንግስት የታላቅ ህዝብና አገር ህገ መንግስት ለመሆን ብቃት የለውም። በመሆኑም እስከነ ግሳንግሱ ሰነዱም ሆነ ስርዓቱ መቀየርና መፍረስ ይኖርበታል። በመትኩም የህዝብን ይሁንታ ባገኘ ህገ መንግስትና ፍትሃዊ ርቱዓዊና ዲሞክራሲያዊ በሆነ ምርጫ በተመረጠ ህዝባዊ መንግስት መተካት ይገባዋል። በዜግነት በኢትዮጵያዊነት እንጂ በዘርና በቋንቋ ተከፋፍሎ የሚመሰረት መንግስታዊ ስርዓት ለሀገራችን ኢትዮጵያ እንደማይበጅ ዛሬ ሳይሆን ገና ስንፈጠር ጀምሮ ዋጋ የከፈልንበት መለያ አርማችን ነው። አሁንም የሚታየው የሀገሪቱ ነባራዊ ሁኔታ ሕያው ምስክር ሆኗል። በመሆኑም ዜጎች በህብረት ተጠናክረው በቋንቋና በዘር ክፍፍል የተመሰረተ ስርዓትን ለመለወጥ ተግባራዊ እንቅስቃሴ ማድረግ ማከናወን አለባቸው። ሁሉንም ዜጋ በእኩልነት ሊያስተናግድ የሚችል አስተዳደርን ለማምጣት በኢትዮጵያዊነት በመደራጀት ማንኛውንም የትግል ስልትና አካሄድ የመጠቀም መብቱን እያስከበረ ኃይሉን ለማጠናከር ጥረት ማድረግ ለይደር የሚተላለፍ ተግባር ሊሆን አይችልም። ፖለቲካ ማለት ማድረግ የሚቻለውን ማድረግ የሚያስችል ክህሎት ነው እስከተባለ ድረስ መሆን የሚገባውን ሁሉ እየፈጸሙ ታግሎ ዓላማን የማሳካት ኃላፊነት ገና ለሚመጣው ለተተኪው ትውልድ የሚተላለፍ አቄት አይደለም። ጽንፈኛ ብሔረተኞች ዛሬ ሁሉ በጃችን ሁሉ በደጃችን ብለው ደንድነዋል። የመንግስት ስልጣን የጨበጠው አካል ያሻቸውን እንዲፈጽሙ አረንጓዴ መብራት አብርቶላቸዋል። ይህ ነባራዊ ሁኔታ ደግሞ አክራሪ ዘገኞችን በአጥቂ ደረጃ ሲያሰልፋቸው በገሃድ እያየን ነው። በአንጻሩ ኢትዮጵያዊነትን ያነገቡ የፖለቲካ ኃይሎች በመከላከል ደረጃ ላይ እንዲሆኑ አስገድዷቸዋል። ለዚህም ነው ዛሬ በአገራችን ፈንቃይ ተፈናቃይ፣ አባራሪ ተባራሪ፣ ዘራፊ ተዘራፊ፣ አሳዳጅ ተሳዳጅ፣ ገዳይ ተገዳይ ሁኔታ ጎልቶ ሊታይ የበቃው። ለዚህ ዋነኛ ምክንያቱ በቋንቋ ላይ የተመሰረተው የዘር የጎጥ ፖለቲካ ጣጣ ያመጣው ውጤት መሆኑ ተደጋግሞ መሰመር ያለበት ነው። ይህ ደግሞ ለማለት የሚባል ሳይሆን በአሁን ወቅት በደቡብ በሰሜን በመስራቅና በምዕራብ ያገሪቱ ክፍሎች እየታየ ያለው ግጭትና የመበታተን አደጋ ዋናው ምልክት ለመሆኑ ማረጋገጫ ነው። ይህ አስከፊ ሁኔታ ከቀጠለና ቅራኔዎች በደም መፋሰስ እየተባባሱ ከሄዱ ሁሉም ወገኖች ተጎጂ ሆነው ሰላም አጥተው አገራቸው የጎጠኞች ሰለባ እንደሚሆኑ ግልጽ ነው። የቂም በቀል ጦርነቶች ግጭቶች ለሀገር መደረግ ያለበትን ቅዱስ የመስተባበርና የአንድነት ተጋድሎን ያደናቅፋሉ። በዘር ከተከፋፈልን ባንድ ድምጽ ተናግረን ክንዳችንን አስተባብረን ጸረ ኢትዮጵያ ተንኮልና ሴራን ለመቋቋም ለማክሸፍ ያቀተናል። ዛሬ በህዝብ መሃል ያሉትን የርስ በርስ ግጭቶች ለማስቆም መረባረብ ወሳኝ ግዳጅ ሆኖ ይገኛል። ግጭቶቹን እያስፋፉ ያሉትን ጎጠኞችና እነዚሁኑ ጎጠኞች አቅፈውና ደግፈው የሚገኙትን ሹሞች ወግዱ ማለትና ህዝባዊ ተቃውሞን በተደራጀና በተጠናከረ መንገድ የማሰማት ታሪካዊ ኃላፊነት የወደቀው በዛሬው ትውልድ ተከሻ ላይ ነው። የኢትዮጵያ ህዝብ ትናንት የታገለው ዛሬም ያልተቋረጠ መስዋዕትነትን በመክፈል የሚታገለው የወያኔን ዘረኛ አገዛዝ አስወግዶ በዲሞክራሲያዊ ስርዓት ለመተካት እንጂ የተለመደውን ያንኑ ለ28 ዓመት የገማና የገለማ ዘረኛና አፋኝ ጨቋኝ ስርዓት አድሶ ወያኔን በኦህዴድ ተክቶ ለማስቀጠል አይደለም። ያባ ለዚህ ነበር እንደ አንድ ኢትዮጵያዊ የፖለቲካ ድርጅት ገና ከተዋቱ ከኢትዮጵያ ህዝብ ጀርባ የተሸረበውን አገር የማፍረስ ሴራና ከሴራው ጀርባ በአገራችን ላይ እነማን እየደሎቱ እንደሆነ ባለማቋረጥ የአገር አድን የጥሪ ደወሉን ሲያሰማ የነበረው። ለዚህም ነው ያፓ የሀገሪቱን አንድነት ጠብቆ የዜጎቿን መብት አስከብሮ የሀገሪቱን ኢኮኖሚያዊ ማህበራዊና ፖለቲካዊ ህመም ለመፈወስ መውጫ መንገዱ የሽግግር ሂደት መጀመር ነው ሲል ከማንም በፊት በድርጅቱ ልሳን በዲሞክራሲያ አቋሙን ይፋ ያደረገው ለተግባራዊነቱም ለዜጎች ሁሉ የትብብር ጥሪውን ያቀረበው። ለመሰረታዊ ለውጥ እንታገል፣ የህዝብ የስልጣን ባለቤትነት ይረጋገጥ፣ የኢትዮጵያ ህዝብ አሸጋጋሪ ሹምም ሆነ ሞግዚት አያስፈልገውም ሲል በአደባባይ ተቃውሞውን ያሰማው። ለዚህም ነው እውነቱን ተናግረን ክብራችንን ጠብቀን ከመሸበት እናዝራለን ስንል ወያኔ የማይታመን ጎጠኛ ድርጅት ነው፣ አቋሙን ሸፋፍኖ የሚያደናግር ቆዳውን እንደ እስስት የሚቀያየር ቃሉ ከተግባሩ የማይገናኝ መወገድ ያለበት ፀረ አንድነትና ፀረ ህዝብ ድርጅት ስለሆነ አመረን እንታገለው ማለታችን። እስከዛሬም የወሰዳቸው ርምጃዎቹ ታሪካዊቷን ኢትዮጵያ ያጠፋት ሳይወድ በግዱ ስለህላዊዋ ስለአንድነቷ ስለጥንታዊ ታሪኳ እሚቀባጥርበት ሁኔታ ይታያል። የዘመነ መሳፍንት ወዲህ ለመጀመሪያ ጊዜ ያገራችንን ህልውናና አንድነት ከፍተኛ አደጋ ላይ ከመጣሉን በላይ በግብር ያፈረሰና ሀገሪቷም የምትበታተንበትን ሁኔታ ያመቻቸ ኢትዮጵያዊ ነኝ የሚል ቡድን ካለ ወያኔ ኢህአዴግ ነው። ዛሬም በተጨባጭ የሚታየው ይህ ነው ማለታችን ነው። የወያኔ በላይነት በወዴት ተቀየረ እንጂ የተለወጠ ነገር የለም። ላለፈው አይጸጸቱም ለሚመጣው አይበለጡም ነውና ካሳለፍነው ተመክሮ አንዳች ትምህርት በመቅሰም አገራችን ከገባችበት ቀውስ ድና ብቅ የምትልበትን መንገድ መሻት የአገር ወዳድ ዜጎች ግዴታ ነው። አገር በማዳን ሽፋን ከአዲሱ ሹም ከወያኔው ኦህዴድ ጋር በደፈናው ለማበርና ለመተቃቀፍ ዳግም ለመጎንበስ የሚፈልጉ ምርጫቸውን ለራሳቸው ትተን አገር ወዳድ ክፍሎች በበኩላችን ህብረታችንን እውን በማድረግ ለዘላቂ መፍትሄ ቅድሚያ በመስጠት ኢትዮጵያን ከጽንፈኞች ለማዳን መረባረብ ይኖርብናል። አመት አልፎ አመት ሲተካ ገዢዎች ህዝብን ያስመረሩና ያቆመዘዙ የፖለቲካ ቧልቶችን እያደሱና በአዲስ ቃላት እያጀቡ እንደገና ህዝብን ሊያሞኙና ድጋፍ ሊያገኙ ሲጥሩ ለዚህም ተባባሪና አጃቢ ሳንሆን እውነቱን በማስረዳት ማንነታቸውን ማጋለጥ መሰረት ማሳጣት ከኛ የሚጠበቅ ነው። ወያኔንም ሆነ ተረጣፊዎቹን የማናውቃቸው ስላልሆኑ እስቲ ፈትነን እንያቸው የምንለው አይደለም። ወያኔ ሲመሰረትም ሆነ ጫካ በነበረበት ወቅት እንዲሁም በባዳን ኃይሎች ትብብርና አገዛ ስልጣን ከተቆጣጠረ በኋላ ከወያኔነቱ ሳይዛነፍ በጸረ ህዝብነትና በጸረ ኢትዮጵያዊነት መጽናቱን የደም ዋጋ ከፍለን አረጋግጠናል። ዛሬም ከሹሞቹ ስልጣን ገበታ ቀርበን ከዋናው ማድም ሆነ ከፍርፋሪው ለመቀራመት አንዳዳም። የህዝባችን መብትና የስልጣን ምንጭነትና ባለቤትነት ተረጋግጦ የህዝብ እኩልነት እውን ሆኖ ኢትዮጵያም ተከብራ ለዜጎቿ አኩሪ መጠለያ ሆና የምትገኝበትን ሁኔታ ለማምጣት ነው ስንታገል የነበረው። ዛሬም ትግላችን እየቀጠለ ያለው ይህንኑ እውን ለማድረግ ነው። ትላንት ፋሽስቱን አገዛዝ ግንባራችን ሳይታጠፍ ስንታገል ቆይተን ዛሬ ህዝብና አገር ተዋርደው ኢትዮጵያ ከፍ ያደጋ ተጋርጦባት የወያኔን ጎጠኛ ህገ መንግስት አቅፎና ደግፎ ቀጣይና አስፈጻሚ የሆነ ቡድን በስልጣን ተሰይሞ ባለበት ሁኔታ ትግላችን ተጠናክሮና ጎልብቶ ይቀጥላል እንጂ ከቶም የሚቆም አይሆንም። አገራችንን ከነጠቁን ዘረኞችና አስመሳይ ወያኔዎች ታግለን ማስመለስ አለብን። ይህ ነው ዋናውና መረሳት የሌለበት የዜግነት ግዴታችን። ህዝብ በእኩልነት ያገሩና የመብቱ ባለቤት ሲሆን የህዝባችን ሉዓላዊነቱም ሲረጋገጥ ያኔና ያኔ ብቻ ነው የዜግነት ግዴታችንን ተወጣን ማለት የምንችለው። አንድነት ኃይል ነው። ኢትዮጵያን ከጽንፈኞች እንታደግ።
ለመድብ ለፓርቲ ቀድሞ የታገለ ለቃይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈ ዓለሙ በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።